ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የዛሬ ረቡዕ ነሐሴ 2015 ዓ.ም ዝግጅታችን ጀመረ። አዲሱን የደቡብ ኢትዮጵያ ክልል አወቃቀር በመቃወማቸው በመቶዎች የሚቆጠሩ የአርባ ምንጭ ከተማና የጋሞ ዞን ነዋሪዎች እንደታሰሩ የጋሞ ዲሞክራሲያዊ ፓርቲ ማስታወቁ፣ በአማራ ክልል ሰሞኑን አለመረጋጋትና የተኩስ ልውውጥ የነበረባቸው የጎንደርና ሸዋሮቢት ከተሞች ዛሬ አንጻራዊ ሰላም እንደሚታይባቸው አስተያየት ሰጪዎች መናገራቸው፣ እንዲሁም 11 የተቃዋሚ ፓርቲ ፖለቲካ ፓርቲዎች የሚገኙበት ካከስ ወይም የመካሮች ስብስብ የኢትዮጵያ ሕዝብ ችግር በአስቸኳይ ጊዜ አዋጅ ብቻ ሊፈታ እንደማይችል በመጥቀስ በአማራ ክልል በትግበራ ላይ ያለውን አዋጅ ተቃወሙ የሚሉትና ሌሎች የአገር ውስጥና የውጭ ዘገባዎች ይኖሩናል። ጤና ይስጥልኝ፣ እንደምናመሻችሁ ክብራትና ክብራን። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ለዓለም ዜናው ስመኝሽ የቆየ ወንበሩ ላይ ትገኛለች። ዝግጅቱን ከስቱዲዮ የሚያቀናብርልን ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን ልትቆዩ ጋብዛለሁ። አሁን በቀጥታ ወደ ዓለም ዜናው።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል ራማፎሳ የዓለም ኢኮኖሚዎች አፍሪካ ላላት አቅም እውቅና እንዲሰጡ ጥሪ ያቀረቡ፣ በዚምባብዌ ምርጫ ድምፅ የመስጠት ሂደት ቀጥሏልና የኬንያ ፍርድ ቤት ሜታና ያባረራቸው ሰራተኞቹ ችግራቸውን በውይይት እንዲፈቱ 21 ቀን ሰጠ የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ብሪክስ በሚል የእንግሊዝኛ ምህጻረ ቃል የሚታወቀው የአምስት አገሮች ስብስብ መስፋፋት ጋር ተያይዞ የዓለም ኢኮኖሚ ተዋናይ የሆኑ ሀገራት አፍሪካ ያላትን አቅም እንዲቀበሉ በመጠየቅ የደቡብ አፍሪካን አቋም በድጋሚ አሳውቀዋል። ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካን ያቀፈው የብሪክስ ቡድን በዓለም ላይ ትልቁ የታዳጊ ኢኮኖሚ ስብስብ ሲሆን እነዚህ በማደግ ላይ ያለ ኢኮኖሚ ያላቸው ሀገራት በሚቀጥሉት ሶስት ቀናት ያላቸውን ትስስር ማሻሻል በሚችሉበት መንገድ ዙሪያ ይወያያሉ ተብሎ ይጠበቃል። የአፍሪካ ሀገራት ምርጫቸው ወደ አህጉራችን መጥተው መዋለ ንዋይ የሚያፈሱ ብቻ ሳይሆኑ ጥሬ ሀብቱን እዚሁ ምንጩ ያለበት የሚጠቀሙ መሆኑን ግልጽ አድርገዋል ያሉት ራማፎሳ፣ ምክንያቱ የአፍሪካ ሀገራት ፍላጎታችን ድንጋይና አሸዋ ወደ ውጭ መላክ ብቻ ሳይሆን ያለቁ ምርቶችንም መላክ መቻል ነው ሲሉ አስታውቀዋል። ከአምስቱ የብሪክ አባል ሀገራት የተውጣጡ ከ1200 የሚበልጡ ተወካዮችና ከሌሎች ታዳጊ ሀገራት የተውጣጡ ተሳታፊዎች የሚገኙበት ጉባኤ በደቡብ አፍሪካ ትልቁ ከተማ ጆሃንስበርግ እየተካሄደ ሲሆን በአካል ያልተገኙት የሩሲያው ፕሬዝዳንት ቭላድሚር ፑቲን በቪዲዮ ባስተላለፉት መልእክት ሞስኮ የስብስቡን ሊቀመንበርነቷን ተጠቅማ ቡድኑ በዓለም ላይ ያለውን ሚና እንደምታጠናክር እንዲሁም በመጪው ዓመት ጥቅምት የሚደረገውን ጉባኤ በካርዛን እንደምታስተናግድ ገልጸዋል። በዚምባብዌ እየተካሄደ ላለው ምርጫ ድምጽ የመስጠት ሂደት ረቡዕ ጠዋት የተጀመረ ሲሆን ምርጫው ዘግይቶ መጀመሩን በመግለጽ ለቀረበው ቅሬታ የዚምባብዌ ምርጫ ኮሚሽን ምክንያቱ የአቅርቦት ችግር መሆኑን ገልጿል። ሁከትና ብጥብጥ የሞላበት ምርጫ በማካሄድ የምትታወቀውን ሀገር የሚያስተዳድሩት ፕሬዚዳንት ኤመርሰን ምናንጋጓ ለሁለተኛና ለመጨረሻ የስልጣን ዘመን የሚወዳደሩ ሲሆን ከእርሳቸው ጋር 12 ተፎካካሪዎች ለምርጫ ቀርበዋል። ዋናው ፉክክር ግን አዞ በሚል ስያሜ በሚታወቁት የ80 ዓመቱ ምናንጋጓና በ45 ዓመቱ የተቃዋሚ መሪ ኔልሰን ቻሚሳ ሊሆን እንደሚችል ተገምቷል። ዚምባብዌ እንደ አውሮፓውያን አቆጣጠር በ1980 ዓ.ም ከነጭ አገዛዝ ነጻ ከወጣች ወዲህ የመሯት ሁለት መሪዎች ብቻ ሲሆኑ እንደ አውሮፓውያን አቆጣጠር በ2018 በተካሄደው ምርጫ ምናንጋጓ ቻሚሳን በጠባብ ውጤት ነበር ያሸነፏቸው። የፕሬዝዳንታዊ ምርጫው ውጤት እስከ ሰኞ ድረስ ይፋ ይደረጋል ተብሎ የሚጠበቅ ሲሆን፣ የፓርላማ ምርጫው ውጤት ግን ከሐሙስ ጀምሮ መታወቅ እንደሚጀመር ተገልጿል። የኬንያ ፍርድ ቤት የፌስቡክ እናት ካምፓኒ የሆነው ሜታና ያላግባብ ከስራ በመባረር ክስ የመሰረቱት የይዘት ተቆጣጣሪ ሰራተኞቹ አለመግባባታቸውን ከፍርድ ቤት ውጭ እንዲፈቱ 21 ቀን መስጠቱን ረቡዕ ዕለት የወጣው የፍርድ ቤት ትዕዛዝ አመለከተ። 184 ይዘት ተቆጣጣሪዎች ሜታና ሁለት የስራ ተቋራጮቹን የከሰሱት የሰራተኞች ማህበር በመመስረታቸው ሳማ ከተሰኘው አንደኛው የስራ ተቋራጭ ድርጅት በመባረራቸው መሆኑን አስታውቀዋል። ፌስቡክ የስራ ተቋራጩን ከቀየረ በኋላ ለክሰምበርግ በሚገኘውና ማጆሬል በተሰኘው ሁለተኛው ስራ ተቋራጭ ድርጅት ውስጥም በተመሳሳይ የስራ ዘርፍ እንዳይቀጠሩ ስማቸው በጥቁር መዝገብ ላይ እንዲሰፍር መደረጉንም ከሳሾቹ አመልክተዋል። ክሱን የተመለከተው የቅጥርና ሰራተኛ ግንኙነት ፍርድ ቤት ባሳለፈው ውሳኔ ከሳሾቹን አቤቱታቸውን ከፍርድ ቤት ውጪ በሽምግልና እንዲፈቱ ያለ ሲሆን፣ የከሳሽ ጠበቆች እንዲሁም ተከሳሾቹ ሜታና ሳማ እንዲሁም ማጆሬል ጠበቆች ፈርመውበታል። ሁለቱም ወገኖች ችግራቸውን በ21 ቀናት ውስጥ መፍታት ካልቻሉ ጉዳያቸው በፍርድ ቤት መታየት እንደሚቀጥልም ውሳኔው አመልክቷል። ሜታ፣ ሳማና ማጆሬል በጉዳዩ ላይ አስተያየታቸውን እንዲሰጡ ቢጠየቁም ምላሽ አልሰጡም። ሆኖም በሚያዝያ ወር አንድ ዳኛ ሜታ በምስራቅ አፍሪካዊቷ ሀገር ውስጥ በይፋ ተመዝግቦ ባይንቀሳቀስም ኬንያ ውስጥ ተቀጥረው በሚሰሩ የይዘት ተቆጣጣሪዎች ግን ሊከሰስ እንደሚችል ውሳኔ አሳልፈው ነበር። የክሱ ሂደት ሜታ በቀጣይ በዓለም ዙሪያ ከሚገኙ የይዘት ተቆጣጣሪዎች ጋር በሚኖረው የስራ ግንኙነት ላይ አንድምታ እንደሚኖረው ተመልክቷል። ቀደም ሲልም የሜታ የቀድሞ የይዘት ተቆጣጣሪ ሴማ ውስጥ ባለ መጥፎ የስራ ሁኔታ ኬንያ ውስጥ ክስ ተመስርቶ ነበር። ሁለት ኢትዮጵያውያን ጥናት አጥኚዎችና አንድ የመብት ተቋምም ፌስቡክ ከኢትዮጵያ የሚወጡ የሁከትና የጥላቻ ጽሁፎች እንዲስፋፉ አድርጓል በሚል ክስ የመሰረቱበት ሲሆን፣ ሁለቱም ክሶች በሂደት ላይ ናቸው። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። በሊቢያ በሚሊሻዎች መካከል በቅርቡ የደረሰው ግጭት እንዲሁም በጎረቤት ሀገራት ሱዳንና ኒጀር እየተካሄደ ያለውና በቀላሉ በነዳጅ ዘይት ወደ በለጸገችው ሀገር ሊዛመት በሚችለው ግጭት ምክንያት የሀገሪቱ መረጋጋት ከፍተኛ አደጋ ላይ መውደቁን በሊቢያ የሚገኘው የተባበሩት መንግስታት ድርጅት ልዩ መልእክተኛ ማክሰኞ ዕለት አስታወቁ። ልዩ መልእክተኛው አብዱላይ ባታሊ ለመንግስታቱ ድርጅት የጸጥታው ምክር ቤት እንደተናገሩት በሊቢያ የሚታየው የፖለቲካ መከፋፈል ከፍተኛ ሁከትና የሀገሮች መበታተን አደጋ ጋርጧል። በሀገሪቱ የሚገኙ ተቀናቃኝ ቡድኖችም ከምርጫ ጋር የተያዙ ጉዳዮችን እንዲፈቱና የረጅም ጊዜ ዘገየው ድምጽ የመስጠት ሂደት እንዲካሄድ አሳስበዋል። በቀጠና ያለውን መረጋጋት ለመጠበቅ በሊቢያ መረጋጋት መስፈኑ መሰረታዊ ነው ያሉት መልእክተኛው፣ በሊቢያ ውስጥ ሰላማዊ ሁሉን አቀፍና ግልጽነት ያለው ምርጫ እንዲካሄድ መንገድ የሚከፍት ሁሉን አቀፍ የፖለቲካ ስምምነት ከሌለ ሁኔታው ተባብሶ በሊቢያ ሕዝብ ላይ ተጨማሪ ስቃይ ያስከትላል ብለዋል። ባታሊ በጸጥታው ምክር ቤት ባደረጉት ንግግር በሊቢያ በቋፍ የነበረው መረጋጋት ከነሐሴ 8 እስከ 9 ባለው ጊዜ በተቀናቃኞቹ ሚሊሻዎች መካከል በተካሄደውና የ55 ሰዎችን ሕይወት ባጠፋው ግጭት ተናግቷል። ንጹሐን ዜጎችን ጨምሮ ከመቶ በላይ ሰዎችም ጉዳት ደርሶባቸዋል። የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ሚሊሻዎቹ በትሪፖሊ ያደረጉትን ግጭት አውግዘው በሱዳንና በኒጀር ያለው አለመረጋጋት ሰፊ ወደሆነ ሁከት ሊዛመት እንደሚችል ገልጸዋል። ባታሊ በበኩላቸው ሊቢያ ከሱዳን ጋር የምትጋራው ድንበር ለታጣቂዎች፣ ቅጥረኛ ተዋጊዎች፣ በህገወጥ ስደት ለተሰማሩ የተደራጁ ወንጀለኞች፣ ህገወጥ ማዕድን አውጪዎች፣ አደንዛዥ እጽ አዘዋዋሪዎችና ሌሎች የወንጀል ድርጊቶች ክፍት ሆኖ መቆየቱን አመልክተዋል። ሌላዋ ጎረቤት ሀገር ኒጀርም እንዲሁ በሊቢያ ለመረጋጋት መጎዳቷንና የተወሰኑ ኒጀራውያን በሊቢያ የሚገኙ ቅጥረኛ ተዋጊዎችንና ታጣቂዎችን መቀላቀላቸውን የገለጹት ባታሊ የኒጀር ጦር ከተበታተነ በኒጀር የሚፈጠረው አለመረጋጋት በሊቢያ ላይም ተመሳሳይ መዘዝ እንደሚያስከትል ገልጸው አስጠንቅቀዋል። በመጨረሻ የጀርመን ካቢኔ ስደተኞች ዜግነት ለማግኘት የሚፈጅባቸውን ጊዜ ለማሳጠርና ጥምር ዜግነት ለመያዝ የሚፈቀደላቸውን ሰዎች ቁጥር ለመጨመር የቀረበውን እቅድ ረቡዕ ዕለት አጽድቋል። ገና በፓርላማ በሚጸድቀው አዲሱ ሕግ መሰረት በጀርመን ዜግነት ማግኘት የሚቻልበት ጊዜ ከ8 ዓመት ዝቅ ብሎ 5 ዓመት እንዲሆን ተደርጓል። ከማህበረሰቡ ጋር በቀላሉ መዋሃድ የቻሉና ጥሩ የጀርመን ቋንቋ ችሎታ ያላቸው ደግሞ ከ3 ዓመት በኋላ ዜግነት ማግኘት ይችላሉ። የጀርመን ዜግነት የሚያገኙ ሰዎች በመንግስት ላይ ጥገኛ ለመሆናቸውን ማሳየትም ይጠበቅባቸዋል። አዲሱ የዜግነት ረቂቅ ህግ በጀርመን የሚኖሩ ከፍተኛ ቁጥር ያላቸው የቱርክ ማህበረሰቦችን ጨምሮ በርካታ ሰዎች ጥምር ዜግነት መያዝ እንዲችሉም በር ይከፍታል። እስካሁን ድረስ ጥምር ዜግነት የመያዝ መብት ለአውሮፓ ህብረትና ለስዊዘርላንድ ዜጎች የተገደበ ብቻ ሆኖ ቆይቷል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህን ይመስሉ ነበር። ለቀሪዎቹ መሰናዶ ወደ እንግዱ ልመልሳችሁ።
ስመኝሽ የቆየን ለዓለም ዜናው እናመሰግናለን። የረቡዕ ነሐሴ 17 2015 ዓ ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ በመከታተል ላይ ያላችሁት። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ዝግጅቱን ከስቱዲዮ የሚያቀናብርልን ኤልያስ አስማረ ነው። የዘገባዎችን ምስልና ድምፅ ያቀናብሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ አሰናጃችን ደግሞ አበባየሁ ገበያ ነች። ፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። አዲሱን የደቡብ ኢትዮጵያ ክልል አወቃቀር በመቃወማቸው በመቶ የሚቆጠሩ የአርባ ምንጭ ከተማና የጋሞ ዞን ነዋሪዎች እንደታሰሩ የጋሞ ዲሞክራሲያዊ ፓርቲ አስታወቀ። የፓርቲው አመራሮች ዛሬ ረቡዕ በሐዋሳ ከተማ በሰጡት መግለጫ በአዲሱ ክልል ተግባራዊ የተደረገው የሥራ አስፈጻሚ ቢሮዎች ድልድል በጋሞ ሕዝብ ፍላጎት ላይ የተመሠረተ እንዳልሆነ ተናግረዋል። የጋሞ ዞን አስተዳደር የመንግሥት ኮሚኒኬሽን ጉዳዮች መምሪያ ኃላፊ ኤደን ንጉሴ በከተማው ሁከት ለመፍጠር ሲሞክሩ ከታሰሩት ውጪ የክልሉን አደረጃጀት በመቃወማቸው የታሰሩ ሰዎች እንደሌሉ በመግለጽ አስተባብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
የጋሞ ዲሞክራሲያዊ ፓርቲ ጋዴፓ ትናንት ማክሰኞ ነሐሴ 16 ቀን 2015 ዓ.ም በሐዋሳ ከተማ ባወጣው መግለጫ ላይ ማብራሪያ የሰጡት የፓርቲው የህዝብ ግንኙነት ኃላፊ አቶ ቡንካሻ ሃንጌ አዲሱን አወቃቀር በመቃወማቸው የታሰሩ ሰዎች በአርባ ምንጭና በጋሞ ዞን መኖራቸውን ተናግሯል።
ድምፁን ማሰማት በአደባባይ ወጥቶ ሰላማዊ ሰልፍ ማድረግ አልቻለም፣ ተከልክሏል፣ ታስረናል። ከታሰሩትም አንዱ እኔ ነበርኩ። ያለ ፍርድ ቤት ትእዛዝ ይሄ አርቢትራሪ አረስት በሚባለው ሁኔታ ቤቴ በፖሊስ ተከቦ እስከ 60 ሰዓት እስከ 3 ቀናት ያህል ፍርድ ቤት ሳልቀርብ ቆይቻለሁ። ሌሎች ወጣቶች ላይ ሌሎች መፍታቸውን በሚጠይቁ የህብረተሰብ ክፍሎች ላይ ከፍተኛ የሰብአዊ መብት ጥሰት ደርሷል። ከየቤታቸው ወጣቶች እየተጎተቱ ታስሯል፣ ተደብድቧል።
የጋሞ ዞን አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊም ኤደን ንጉሴ ግን ክሱን አስተባብለዋል።
የለም፣ እኔ ሳቅ የለም። የጋዴፓ አባል ሆኖ የታሰረ በጭራሽ የለም። አሁን ላይ በዛ ውጭ አሁን ላይ የታሰረ ማንም የለም።
የፓርቲው የህዝብ ግንኙነት ኃላፊ የአርባ ምንጭ ከተማ ነዋሪዎችና ወጣቶች ከቤታቸው ያለ ፍርድ ቤት ትእዛዝ እየተወሰዱ ታስረዋል ሲሉ ቁጥራቸውን በመጥቀስ ሞግታሉ።
ባለፈው ሰላማዊ ሰልፍ እናካሂዳለን ብለን ባሰብነው ወቅት ወደ 400 የሚጠጉ ታስረዋል። አሁን ደግሞ ትላንትና ጀምሮ በአርባ ምንጭ ማዕከል ወደ 50 የምትጠጉ ጥቁር ለምን ለበሳችሁ በሚል የታሰሩዋል። አንድ አባላችን ትላንትና ጥቁር ለምን ለበስክ በሚል ታስሮ ወደ ማምሻው የተለቀቀበት ሁኔታ አለ። ጫናው ለመጠየቅ የሚሄደውም ሰው ጥቁር በመልበስ ወደ ፖሊስ ጣቢያ እየሄደ ስለነበረ ፖሊስ ጣቢያ የሚመጣውን ጠያቂ ሁሉ ለማስረ ስለማይቻል ያን ተጽዕኖ በመፍራት የተለቀቀበት ሁኔታ አለ።
የኮሚኒኬሽን ኃላፊዋ ኤደን ንጉሴ በበኩላቸው ሁከት ለመፍጠርና ለመረበሽ የሞከሩ ወጣቶች ታስረው ተለቀዋል ሲሉ የዞኑን አስተዳደር እርምጃ ተከላክሏል።
የለም ዛ ሰሞን ምናልባት ቶ አባል ሳይሆን ምሽት ላይ የሆነ አካባቢ ብቻ የተለየ እንቅስቃሴ ሲያደርጉ የነበሩ ወጣቶች ነበሩ። እሱንም ከአራት ሰዓት በኋላ የሰው ቤት ድንጋይ መወርወር፣ ጎማ የማቃጠል ለሌት ምሽት ማለት ነው። የዛን ሰሞን ይዛገር ለአንድ ቀን ነው እሱን እንደዛ ረብሻ የፈጠሩ ወጣቶች ለጊዜው ታስረው ነበረ። እነሱም ጠዋት ተፈተዋል። ሁሉም አሉ እንደምታየው፣ ከመሪያቸው ጀምሮ ከአባላቸው ጀምሮ ሁሉም አሉ።
የጋሞ ዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ቡንካሻም ሰላማዊ ትግል ከማድረግ በቀር የኃይል እርምጃ ለመውሰድ የተዘጋጀ አልነበረም ሲሉ የተቃውሞ እንቅስቃሴውን አስረድቷል።
አሁንም የጋሞ ህዝብ ሰላማዊ ትግሉን ቀጥሏል። እንደዛ አደረጉብኝ ብሎ ድንጋይ ወደ መወርወር፣ ጎማ ወደ ማቃጠል፣ ሌሎች አመጽ ተግባራት ውስጥ አልገባም። አሁንም እየታገሰ ነው። ትግሉን ግን እስከ መጨረሻው ይቀጥላል። በትላንትናው ዕለት አሁን ጥቁርን በመልበስ ሰላማዊ ትግልን ለማድረግ ከቦታ ቦታ መደበኛ ስራውን እየሰራ ሲንቀሳቀስ የነበረውን ማህበረሰብ ላይ ከፍተኛ ወከባና እስራትም እየደረሰበት ይገኛል።
አዲሱ የደቡብ ኢትዮጵያ ክልል የተመሰረተበት መንገድ ህገ መንግስታዊ አይደለም የሚለው ፓርቲው እንቅስቃሴው መቆም እንዳለበት አሳስቧል። የፓርቲው የፖለቲካ ጉዳዮች ኃላፊ አቶ ኤልያስ ዛላም የህዝብ ጥያቄ ምላሽ እስከሰጠው ድረስ ሰላማዊ ትግል ይቀጥላል ሲሉ አመላክቷል።
ሰላማዊ ሰልፍ ጠርቶ በህጋዊ መንገድ የተጠየቀውን ሰላማዊ ሰልፍ ህገወጥ በሆነ መንገድ ህግን ባልተከተለ አካሄድ ከልክለዋል። ሰልፍ በተከለከለበት ማግስት ደግሞ ሰልፉን አታስከዱም ካለ በኋላ ሰልፉን የሚወጣውን ሰው ለማስጠበቅ፣ ጸጥታውን ለማስጠበቅ ወታደር የለኝም ያለ መንግስት ሌሊት አሳቻ በሆነ ሰዓት ህዝቡ አገር ሰላም ነው ብሎ ተኝቶ ባለበት 10 የሚጠጋ መኪና የተለያዩ የታጠቁ አካላትን መከላከያ፣ ፌደራል ፖሊስ፣ አድማ በታኝ ሳይቀር ከተማውን በወታደር ቁጥጥር ስር አድርጓል።
የዞኑ የኮሙኒኬሽን ኃላፊዋ አደን ንጉሴ ደግሞ ህዝቡ ተስማምቶና በምክር ቤቱም ጭምር በሙሉ ልምጥ ጸድቆ የተላለፈ ውሳኔ እንዲሁም በህዝበ ውሳኔ የተዋቀረውን ክልል እንደ አዲስ መቅረቡ ተገቢነት የለውም ይላሉም።
ጋሞ ብቻውን ራሱን ችሎ ክልል እንዲሆን መጀመሪያ ሁሉም ሀሳብ ነበረ። እንደምታውቀው ሁሉም በየፊናው ዞኖች በሙሉ ክልል ሆነን እንደራጃለን ብለው ጥያቄ አቅርበዋል አይደል? ከዛ በኋላ በተናጠል አይቻልም ስለተባለ እንደገና በአንድ ላይ በሚያዋስኑን በአቅራቢያ ተብሎ አንድ ላይ ተደራጀ። በዛ ሰዓት እንግዲህ አብዛኛው ህብረተሰብ በውይይትም ነው መጀመሪያ ጋሞ ብሔራዊ ክልላዊ መንግስት ሲባለው ውይይት ነበረው። በኋላ ላይም አንድ ላይ የምንደራጅ ሲባል ህዝባዊ ውይይቶች ነበሩ።
የደቡብ ኢትዮጵያ ክልል ባለፈው ሳምንት አርብና ቅዳሜ በአርባ ምንጭ ከተማ በተደረገ የክልሉ ምክር ቤት ጉባኤ እንደተመሰረተ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው ያደመጣችሁት። የአብይ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል ሰሞኑን አለመረጋጋትና የተኩስ ልውውጥ የነበረባቸው የጎንደርና ሸዋሮቢት ከተሞች ዛሬ አንጻራዊ ሰላም እንደሚታይባቸው አስተያየት ሰጪዎች ተናግረዋል። በባህር ዳር ከተማ ዛሬ ረፋድ ላይ ውጥረት የነበረ ቢሆንም ከተወሰኑ ሰዓታት በኋላ ከተማዋ መደበኛ እንቅስቃሴ ላይ እንደምትገኝ ነዋሪዎች ጠቁመዋል። ይሁን እንጂ መንግሥታዊ መዋቅሩ የማይንቀሳቀስባቸው በደቡብ ወሎ ዞን ወግዲና መካነ ሰላም ከተሞች ማዘጋጃ ቤትና ሌሎች አገልግሎቶች አሁንም እንደተስተጓጎሉ መሆናቸውን ነዋሪዎች ለአሜሪካ ድምፅ ገልጸዋል። ይህ በእንዲህ እንዳለ ዛሬ ረቡዕ በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ መኮይ ከተማ አካባቢ የተኩስ ልውውጥ እንደነበር የአሜሪካ ድምፅ የመረጃ ምንጮች ተናግረዋል። በሌላ በኩል የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ዛሬ ባወጣው መግለጫ የክልሉን ዞኖች ከባህር ዳር ከተማ እንዲሁም ከአዲስ አበባ ከተማ ጋር የሚያገናኙና ተዘግተው የነበሩ ዋና ዋና መንገዶችና መስመሮች ተከፍተዋል ብሏል። መስፍን አራጌ ዘገባ አለው።
በጎንደር ከተማ ነዋሪ የሆኑ አንድ አስተያየት ሰጪ ከተማዋ ካለፉት ጊዜያት አንጻር በጸጥታዋ መሻሻሎች እየታዩባት እንደሆነ አስረድተዋል።
ይዘጋል ባል ኢንፎርሜሽን ነበረ። የአማራ ክልል ላይ ከ17 ጀምሮ እንደ 3 ቀን ምናምን የሚባል ወሬ ተወርቶ ነበረ። ያ ስጋት ነበር። ግን አሁን ምንም የተዘጋ እንቅስቃሴ እንዳለ ነው። በግርግሩ ሰዓትማ ምንም አልነበረም እኮ ረዲ ምንም። አሁን ግን በጣም በቃ ሙሉ በሙሉ በምትለው ሁኔታ በደንብ እንቅስቃሴ አለ። ትራንስፖርትም፣ ሱቁም፣ የሕክምና ጣቢያውም ብለው እንደ ድሮ አይነት እንቅስቃሴ አለ። አሁን
ሌላው የከተማ ነዋሪ አሁን የሚስተዋለውን ችግር ለመቅረፍ ዘራቂ ሰላም ለማምጣት ህዝቡ፣ መንግስትና ባለድርሻ አካላት የጋራ መግባባት የሚደርሱበት አቅጣጫ እንዲቀመጥ ጠይቀዋል።
እኔ ጎንደር ከተማ እዛ ባንክ ቤት ለመሄድ ሞክሬያለሁ። መከላከያ ፍተሻ ያደርጋል እና ያው በመንግስት ወገን በኩል ሳየው ትንሽ የመረጋጋት ጥሩ ነገር ዲስፕሊን ነገር ይታየኛል። በህዝቡ በኩል ደግሞ ምንድን ነው ትንሽ ያለመተማመን። ለምንድን ነው አሁን ነገሮች እንትን አሉና ይህ ቤት ለቤት ሌሊት የሚታፈኑ ልጆች አሉ። አሁን ምንድን ነው የህዝብ ለህዝብ ተብሎ እንደዚህ በየቀበሌው ምናምን ስብሰባ ይጠራሉ። እኔም ተጠርቼ ነበር። ግን የስብሰባና መፍትሄ የማምጣት ሳይሆን የመጠቋቋምን አይነት ነው ያየሁት። ስለዚህ ህዝቡ መንግስት እንዲኖር ይፈልጋል። ኢንፋክት ተቋሞች ምኖች ምናምን ትናሉ። ግን አፋች አሁን በዚህ አይነት አካሄድ ስለማያዛልቅ እኔ ያየሁት ህዝብና መንግስት እና አስፈላጊ ተቋሞች ተሰብረው የጋራ ውይይት አድርገው የጋራ መፍትሄ አቅጣጫ አስቀምጥ መሄድ አለባቸው የሚል ነው ሳቢ ያለኝ።
በሌላ በኩል ዛሬ ረፋዱ ላይ ባህር ዳር ከተማ ውስጥ ውጥረቶች ቢኖሩም ከሰዓታት በኋላ አንጻራዊ መረጋጋት እንደሰፈነ ስማቸውን ከመግለጽ የተቆጠቡ አስተያየት ሰጪ ተናግረዋል።
ባህር ዳር ዛሬ ጠዋት ሱቆች አልተከፈቱም ነበር። ሰው ይዘጋል የሚል ዛሬ ስራ አይከፈትም ሱቅም ዝግ ነው የሚል ነበረ። ጠዋት ባጃጅ እንቅስቃሴ ነበር፣ ሱቆች ግን ዝግ ነበሩ። አልፎ አልፎ ሰው ለመክፈትም ፈርቶ በየሱቁ በር ላይ ቆሞ ነበር። ከዛ ረፋድ አካባቢ ላይ የሚኒሻ አባላትና አንዳንድ ሰዎች ለምንድነው የማትከፍቱት እንዲሁም የሪፐብሊካን ጋርዶች በፓትሮል በመዞር ክፈቱ ችግር የለውም ብለው በኋላ ሰው ከፍቶ ስራውን ጀምሯል። ያው ሙሉ በሙሉ ባይከፈትም ከአራት ሰዓት በኋላ አካባቢ እንደምቆ ተከፍቶ ነው የዋለው።
በከተማዋ የትራንስፖርት እንቅስቃሴና የንግድ ተቋማት መከፈት ከጀመሩ ወዲህ ለውጦች ቢኖሩም ባህር ዳር በቀድሞ ቁመኗ ላይ አይደለችም ነው ያሉት አስተያየት ሰጪው።
ባህር ዳር ላይ ያው እንቅስቃሴ ብዙም አይደለም። ለምን ዋናው የአዲስ አበባ መንገድ ደጀን እና ሞጣ አካባቢ መንገዶች ስለሚዘጉ አንዳንድ ነጋዴዎችም እቃቸው እየተያዘ መንገድ ላይ ስለቀረ በዛ ምክንያት እንቅስቃሴውም የወረዳም ከወረዳም አካባቢ የሚመጡ ነጋዴዎችም አይመጡም በዛ ምክንያት ትንሽ ቀንሷል።
መንግስታዊ ተቋማትም በሙሉ አቅማቸው ወደ ስራ ባይገቡም አገልግሎት መጀመራቸው ነው የተነገረው።
መንግስታዊ እንቅስቃሴ እንኳ አለ፣ ይንቀሳቀሳሉ። ያው እንደ ልብ ባይሆንም አልፎ አልፎ ቦምብ ስለሚፈነዳ ለምሳሌ ሁለት ቦምብ ፈንቷል ማዘጋጃ አጥር ግቢ ውስጥ ፓፒረስ አካባቢም እንዲሁ አልፎ አልፎ ተኩሶ ይችላሉ። ሰው ስጋት አለ፣ ውጥረት እንደነገሰ ነው። እንቅስቃሴውም የሆነ ሰላማዊ የምትለው አለም ሰው ፈራ ተባያል ነው የሚንቀሳቀሰው። ማታ ማታም የአስቸኳይ ጊዜ አዋጁን ተከትሎ በጊዜ ባጃጆችም ስለሚገቡ
በተመሳሳይ ሁኔታ ከባድ የተኩሱ ልውውጥ ከተካሄደ ባቸው የሰሜን ሸዋ ዞን ከተሞች አንዷ የሆነችው ሸዋ ሮቢት ዛሬ ጨምሮ ሰሞኑን አንጻራዊ ሰላም መኖሩን ከአካባቢው ያገኘነው መረጃ ያመለክታል። የኦርቶዶክስ ክርስትና እምነት ተከታዮች ትናንት ያከበሩትን የጾመ ፍልሰታ በዓልንና መጪውን አዲስ ዓመት አስመልክቶ የገበያ ልውጦች መሻሻል ማሳየታቸውን ነዋሪዎች አመልክተዋል። የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ በሌላ በኩል ዛሬ ባወጣው መግለጫ የክልሉን ዞኖች ከባህር ዳር ከተማ ጋር የሚያገናኙትን ጨምሮ ክልሉን ከአዲስ አበባ ጋር የሚያገናኙና ተዘግተው የነበሩ ዋና ዋና መንገዶችና መስመሮች ተከፍተዋል ብሏል። ሁሉም የመንግስትና የግል አገልግሎት ሰጪ ተቋማት የተሟላ መደበኛ አገልግሎት መስጠት ጀምረዋል በማለትም አክሏል። ሰላምና መረጋጋትን ይበልጥ ለማጽናትና አስተማማኝ ለማድረግ ወታደራዊ ኦፕሬሽኑ ተጠናክሮ እንዲቀጥል ጥብቅ መመሪያ መሰጠቱንም እዙ አስታውቋል። ከግጭት ነጻ በሆኑ አካባቢዎች ደግሞ የድርጊቱ ዋና ዋና ተዋናዮች በማለት የገለጻቸው ሰዎች በህግ ቁጥጥር ስር እንዲውሉ እየተደረገ መሆኑን ጠቁሟል። በሌላ በኩል በወግዲ ወረዳ ወግዲ ከተማ ነዋሪ የሆኑ አስተያየት ሰጪ በመከላከያና በፋኖ ታጣቂዎች መካከል ተቀስቅሶ የነበረውን የተኩስ ልውውጥና የጸጥታ ችግር ተከትሎ መንግስታዊ በተለይም ማዘጋጃ ቤታዊ አገልግሎቶች መቋረጣቸው በህዝቡ ላይ ተጽዕኖ አስከትሏል ብለዋል።
ከዛን ቀን ጀምሮ ወደ ስራ ግቡ ነው ያሉት። ሰራተኛ ስራችን ስሩ አሉ። ሳሌ ሆስፒታል፣ ጤና ጣቢያ ስራ እየሰራ ነው። ሁሉም የግልም የመንግስትም ባንኮችም አገልግሎት እየሰጡ ነው። የመንግስት ሰራተኛ ግን ምግባ ብለን ተመካክረን ነበር። በቃ ለምንድን ነው የማንሰራው? አመራር የሚጠብቀውን ስራ ይጠብቅ፣ ሌላው ባለሙያ ግን የሙያን ስራ በየዘርፉ ተባለ። በቃ አገልግሎት አሰጣጥ አሁን 100% ቁሏል። የመንግስት ስራ ለምሳሌ ገቢዎች፣ ምግ፣ እነዚህ አገልግሎት ጽህፈት ቤት፣ እነሱ አሁን አገልግሎት መስጠት አልተቻለም። ቢሮ መግባት አልተቻለም፣ አልቻሉም፣ ፈቃደኛ አይደሉም። ፋኖ ታጣቂም አገልግሎት ገብታችሁ ስጡ ነው ያሉት። የጤንነት ችግር ነው እንጂ ገብቶ ሁሉም በሙያው አገልግሎት መስጠት ይቻላል። ለምሳሌ ቤቶች ልማት ከምርማ ዞር የሚፈልጋለ፣ ግንባታ ፈቃድ የሚጠይቃለ፣ ያ ሁሉ ተዘግቷል። ውሃ አንድ ወዲ አንድ የድንበር ግጭት አለ። እሱም በህጋዊ መንገድ የሚለያ ካልከለለ ህብረተሰቡ በዚህ ተጽዕኖ ነው። ሌላ ግብር በሰዓት የሚከፍሏሉ። ቢሮ ካልተከፈተ አጉል ነው። ስለዚህ ህብረተሰቡ ብዙ ጫና ነው የደረሰበት በዚህ ምክንያት።
አስተያየት ሰጪው ከሐምሌ 28/2015 ዓ.ም ጀምሮ መንግስታዊ አገልግሎቶች ተቋርጠዋል ነው ያሉት። ይሁን እንጂ ህዝቡ የአካባቢውን ጸጥታ በማስከበር የከፋ ጉዳት እንዳይደርስ ላደረገው ጥረት አድናቆታቸውን ገልጸዋል።
በሚተቋሙ የስራ ባለመጀመራቸው ህብረተሰቡ በሰላም መኖሩ ነው ደስ የሚል ማለት ድብደባ የለም፣ ስርቆት የለም፣ ግድያም የለም። ያው ድሮስ ምኖች በሀገር ሽማግሌ ተሰባስበ በቃ ተቻችለን መኖር አለብን በሚል አንድ ቀን ስብሰባ ተደርጓል። ይሄ ደስ ይላል። ግን በዚህ ተቀጠለ አዋጭነት አይኖረውም።
ስማቸውን ከመግለጽ የተቆጠቡ የመካነ ሰላም ነዋሪ በተመሳሳይ መንግስታዊ መዋቅሩ አገልግሎት አለመስጠቱ በተለይ በመንግስት ሰራተኛው ላይ ተጽዕኖ ፈጥሯል፣ ጥቂት ስርዓት አልበኝነትም እየተስተዋለ ነው ብለዋል።
ቀኑን ጠብቆ ደሞዝም እየተከፈለ አይደለም ያለን መንግስት ሰራተኛው። እንደገና ደግሞ አንዱ አንዱን ንብረት እንደፈለገ ህግ ባለመኖሩ እንደፈለገ ይወስዳል። ያለ አግባብ የሚቀማበት ሁኔታ አለ። የሚደበደብ ሰው አለ ዝም ብሎ ያለ አግባብ።
ማን ነው ደብዳቤው?
ያው በግርግሩ አማካኞች ምን ታውቀዋለህ? ያው ይሄ ማለት ያው ህግ በመፍረሱ ወይም ህግ ባለመኖሩ ነው። እንደዚሁ በማዳበሪያ ዙሪያ መንግስት ይልካል። ላይ ያለው ቢልከውም እዚህ ያለው አመራር ለግለሰቦች እጅ አድርጎ እስከ 15,000 ብር አንድ ኩንታል በግለሰብ እጅ እንደሚሸጥ እነዚህ ነገሮች አሉ። በአጋጣሚ እንግዲህ መፍትሄ የሚፈጠርም አይፈጠርም ትናንትናና ዛሬ ስብሰባ አለ። መከላከያ ስላለ ያው ስብሰባ ይባላል። ምን እንደሆነ እኛ የምንሰማው ነገር የለንም። እነሱ ናቸው የሚወያዩት።
እነማን?
ያው አመራሮቹ፣ አልፎ አልፎ የመጡ አመራሮች አሉ።
አንዳንድ የንግዱ ማህበረሰብም ሸቀጦችን በመከዘንና ተገቢ ያልሆነ ዋጋ እስከመጠየቅ የሚደርሱ በመኖራቸውም የኑሮውን ውድነት እንዳባባሱት አስረድተዋል። በመካነ ሰላም ከተማ መንግስታዊ መዋቅሩ አገልግሎት ካቆመ 20 ቀናት እንዳለፉት የመረጃ ምንጩ ጠቅሰዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን አመስግነን ወደ ቀጣዩ ዘገባ እናልፋለን። 11 የተቃዋሚ ፖለቲካ ፓርቲዎች የሚገኙበት ኮከስ ወይም የመካሮች ስብስብ የኢትዮጵያ ሕዝብ ችግር በአስቸኳይ ጊዜ አዋጅ ብቻ ሊፈታ እንደማይችል በመጥቀስ በአማራ ክልል በትግበራ ላይ ያለውን አዋጅ ተቃወመ። የመካሮቹ ስብስብ አባል የሆኑና የአሜሪካ ድምፅ ያናገራቸው የተቃዋሚ ፖለቲካ ፓርቲ አመራሮች የአስቸኳይ ጊዜ አዋጅ ለኢትዮጵያ ሕዝብ ጥያቄ መፍትሄ ያመጣበት የታሪክ አጋጣሚ እንዳልነበር አውስተዋል። ይልቁንም የዘፈቀደ የኃይል እርምጃ ችግሮችን እንደሚያባብስ አሳስበዋል። ዘርፈ ብዙና እጅግ አሳሳቢ ሲሉ የገለጹት የኢትዮጵያ ችግር በፖለቲካዊ ውይይት መፍትሄ ሊያገኝ እንደሚችል ያመለከቱት አስተያየት ሰጪዎቹ በአንጻሩ በመንግሥት ላቀኛ ፖለቲካዊ ውይይት ዳተኛ እንደሆነ ተችተዋል። መንግሥት የተቃዋሚ ፖለቲካ ፓርቲዎችን ትችቶች በተደጋጋሚ ማስተባበሉ ይታወቃል። ኬኔዲ አባተ ዝርዝር አለው።
የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ ህብር ኢትዮጵያ፣ አረና ትግራይ ለዲሞክራሲና ለሉዓላዊነትና የኦሮሞ ነጻነት ግንባር ኦነግን ጨምሮ 11 የፖለቲካ ፓርቲዎችን ያቀፈው የተቃዋሚ ፓርቲዎች ኮከስ በወቅታዊ ጉዳዮች ላይ ባወጣው መግለጫ ዘላቂ መፍትሄ አያመጣም ያለውን የኃይል እርምጃና የአስቸኳይ ጊዜ አዋጅ እንደሚቃወመው አስታውቋል። መግለጫውን አስመልክቶ ለአሜሪካ ድምፅ አስተያየት የሰጡት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ኢትዮጵያ ባለፉት ስርዓተ መንግስታትም በተደጋጋሚ የአስቸኳይ ጊዜ አዋጆች ውስጥ እንዳለፈች አስታውሰዋል። የህዝቡ ጥያቄ ግን በዚህ መንገድ ምላሽ ማግኘት እንዳልቻለ በመግለጽ የአስቸኳይ ጊዜ አዋጁን የሚቃወሙበትን ምክንያት ያስረዳሉ።
የአስቸኳይ ጊዜ አዋጁ በደርግ ጊዜም ነበር፣ በኢህአዴግ ጊዜም ነበር። እኔ ለምሳሌ የታሰርኩት በአስቸኳይ ጊዜ አዋጅ ነበር የዛን ጊዜ። ስለዚህ አስቸኳይ ጊዜ አዋጅ እና ጦርነት ይህ ሀገር በቃ ዋና ጉዳይ ደግሞ የዚህ ሀገር ፖለቲካ ጥያቄ መሰረታዊ የሆነ የፖለቲካ ችግር እንጂ ሌላ አይደለም። ደንብ በማስከበር ሕግ በላይነትን ያስከብራሉ በሚለው ትግራይ ላይ ታይቷል። ኦሮሚያ ላይ በአብዛኛው እየታየ ነው። ደግሞ አማራ ተጀመረ እንዲያለ የፖለቲካ ችግርን በጠመንጃ መፍታቱ ኢትዮጵያን አልጠቀማትም። በየትኛውም ሚዛን ቀላል ያልሆነ ኪሳራ ውስጥ ነው ከተታት። ይህን ላለፉት 5 ዓመታት ከአንድ ቀውስ ወደ ሌላ ቀውስ ወደ ሌላ ቀውስ ወደ ሌላ ቀውስ የሚዞር ኖረናል። ኢትዮጵያ ዘላቂ ሰላም አላገኘችም። ዲሞክራሲያዊ አስተዳደር አላገኘችም። ትርጉም ያለው ልማትና ብልጽግና አላገኘችም።
የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለ በሰጡን አስተያየት ደግሞ ያስቸኳይ ጊዜ አዋጅና እርሱን ተከትሎ የሚወሰዱ የኃይል እርምጃዎች መፍትሄ ከመምጣት ይልቅ ችግሮችን እንደሚያባብሱ አመልክተዋል።
በአገሪቱስ ባለው ምስቅልቅልት የተነሳ መንግስት ያስቸኳይ ጊዜ አዋጅና ውጆም ተለያዩ የኃይል እርምጃዎችን እየወሰደ ነው። እነዚህ የኃይል እርምጃዎች በአገሪቱ የዜጎች ህይወትና አካል መጥፋት እንደዚሁም ደግሞ በሀብቱ ድመትና ሌሎች የሚያደርሰው ጥፋት ከማባባስና የህዝብ ለህዝብ ግንኙነቱን ወደ ከፋ ደረጃ ከማሸጋገር አልፎ መፍትሄ አያመጣም። በቅርብ ባየነው የሰሜን ጦርነትም በመጨረሻ ላይ መፍትሄ ያገኘው በመነጋገርና በመወያየት ነው። በፕሪቶሪያ የተደረሰው ስምምነት የምናስታውሰው ነው። እንግዲህ እንዴት ተተገበረ የሚለው ጥያቄ ውስጥ ነው ማለት ነው። ስለዚህ ሄዶ ሄዶ ብዙ እልቂትና ጥፋት ከደረሰ በኋላ መንግስትም ሆነ ሌላኛው ወገን ወደ ውይይትና ድርድር የሚመጡ ከሆነ አሁን እየደረሰ ያለው ጥፋት ቆሞ በአስቸኳይ ወደዛ ወደ ውይይት ይገባ ብለን ነው ይህን መግለጫ ያወጣ ነው።
የ11ዱ ተቃዋሚ የፖለቲካ ፓርቲዎች የመካሮች ስብስብ ወይም ኮከስ ከግጭት እስከ መልካም አስተዳደር እጦት፣ ከዜጎች የእንቅስቃሴ መስተጓጎል እስከ ስራ አጥነት፣ እንዲሁም ከሀገር ውስጥ ግንኙነቶች እስከ ዓለም አቀፍ ግንኙነት ድረስ ኢትዮጵያ ያለችበት ወቅታዊ ሁኔታ በእጅጉ አሳሳቢ ነው ብሏል። መጠናቸው ቢለያይም አገሪቱ በአራቱም አቅጣጫዎች በውስብስብ ፈተናዎች ውስጥ እያለፈች እንደምትገኝም ስብስቡ አመልክቷል። በመሆኑም ችግሮች ይበልጥ ተባብሰው አገሪቱ ለከፋ የህልውና አደጋ ቦቹም ከስካሁኑ ለላቀ ስቅየትና እንግልት እንዳይዳረጉ በአጠቃላይ የሀገር አንድነት ብሎም የህዝቦች አንድነትና አብሮነት ለከፋ ፈተና እንዳይዳረግ የተፋጠነ ዘላቂ የመፍትሄ እርምጃ መውሰድ ያስፈልጋል ሲል አሳስቧል። ዘላቂ የሆነው መፍትሄም ከሀቀኛ ፖለቲካዊ ውይይት እንደሚቀዳ ፕሮፌሰር መረራ ጉዲና በአጽንኦት ያስረዳሉ።
የትግራይም እኮ በሚሆን መንገድ መልክ አልያዘ። ኦሮሚያ ደግሞ ድርድር ተጀመረ ተብሎ ታንዛኒያ አንድ ሰሞን ተወራ። ከዛ በኋላ ያለ ቀጠሮ ተበተነ። ቀጠሮው አራት ነው፣ አምስት ወር አለፈው። እነዚህ ደግሞ በሚሆን መንገድ መልክ ሳይዙ የአማራ ደግሞ መጣ። ስለዚህ ዋናው መሰረታዊቱ ምንድን ነው መሰለህ? መድኃኒት ዝም ብለህ ስለጠቀጠቆ ወይም ደግሞ ክኒኖችን ስታስውጥ ስለዋልክ ሳይሆን ለበሽታው ተስማሚ የሆነ ተገቢ የሆነ መድኃኒት ያስፈልጋል። መሰረታዊ የኢትዮጵያ ችግር የፖለቲካ ችግር ነው። የስልጣን ሊሆን ይችላል። ህዝቦች መብቶቻቸውን እየጠየቁ ነው። ዴሞክራሲያዊ አስተዳደር ይፈልጋሉ። ልማትና ብልጽግናን ይፈልጋል። ያን መመለስ ያግጥ ቀላሉ ነገር ጠመንጃ ይዞ ወደ ጦርነት መግባት ብቻ ሆነ ሲያገር። ስለዚህ ይሄ ቆሞ ውጭ ብለን መደራደር መነጋገር አለብን። የኢትዮጵያ ህዝብ ከምንም በላይ ተሰቃይቷል። በሙስና የታመሰ ሀገር ነው። መልክ ያጣ አስተዳደር ነው ያለው። እሱ መፈታት አለበት። ሁሉም የፖለቲካ ኃይሎች ቁጭ ብሎ በሀቅ መደራደር እሱ ነው ዋናው ችግር። ይህንን በዋናነት ደግሞ ኃላፊነቱ ስልጣን የያዘው ፓርቲና መንግስት ነው።
የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለም ይህንኑ ሀሳብ ያጠናክራሉ።
ከዚህ በፊት የተደረሱ ስምምነቶች ተግባራዊ ሆኑ፣ የተቋረጠው የኦሮሚያው አይነት ድርድርም ግልጽ በሆነ መልክና ሁሉንም በሚያሳት ሁኔታ ይደረግ። አሁን በአማራ ክልልም ሆነ ሌሎች ቦታዎች ያሉት የትጥቅ ትግል ምክንያት የሆኑትን ነገሮች አቁሞ የግጭቱን ወደ ውይይት ይመጣ ዘንድ የጋራ ሁሉን አቀፍ ዘላቂ መፍትሄ ለማምጣት የፖለቲካ ኃይሎች ታጣቂዎችን ጨምሮ ቁጭ ብለን የምንነጋገርበት የውይይት መድረክ መዘጋጀት አለበት ነው እያልን ያለ ነው።
በሌሎች ተቃዋሚ ኃይሎችም ለፖለቲካዊ ችግሮች ፖለቲካዊ መፍትሄ ከመፈለግ ይልቅ ለኃይል እርምጃ ቅድሚያ ይሰጣል በሚል የሚተቸው የኢትዮጵያ መንግስት በበኩሉ በዚህ ረገድ የሚቀርቡበትን ትችቶች አይቀበልም። በዋናነት በአማራ ክልል እንደ አስፈላጊነቱ ደግሞ በመላው ኢትዮጵያ ተግባራዊ ይሆናል የተባለውና ከሐምሌ 28 ቀን 2015 ዓ.ም ጀምሮ በስራ ላይ የሚገኘው የአስቸኳይ ጊዜ አዋጅ በህዝብ ተወካዮች ምክር ቤት በጸደቀበት ዕለትም ተቃውሞ ማስነሳቱ ይታወቃል። በምክር ቤቱ የመንግስት ተጠሪ ሚኒስትር አቶ ተስፋዬ በልጅጌ በሰጡት ምላሽ ችግሮችን በውይይትና በድርድር መፍታት የመንግስትም አቋም እንደሆነና ለዚህም የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ስራ መጀመሩን በማሳያነት አቅርበዋል። ሆኖም ለውይይቱ ምቹ ሁኔታን ለመፍጠር በአስቸኳይ ጊዜ አዋጅ በመታገዝ ሰላምን ማስፈን ያስፈልጋል ሲሉም የአዋጁን አስፈላጊነት እንደተከላከሉ አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን እናመሰግናለን። የደራ ወረዳ ነዋሪዎች በታጣቂዎች ጥቃት እየደረሰባቸው እንደሆነ ተናገሩ ይላል ቀጣዩ ዘገባችን። ለአሜሪካ ድምፅ አስተያየታቸውን የሰጡ በኦሮሚያ ክልል ሰሜን ሸዋ ዞን የደራ ወረዳ ነዋሪዎች ሸኔና ፋኖ ሲሉ በጠሯቸው ታጣቂዎች ጥቃት እየደረሰባቸው እንደሆነ ገለጹ። የወረዳው አስተዳዳሪ በነዋሪዎቹ የቀረቡት ቅሬታዎች ትክክለኛ እንደሆኑ ገልጸው በታጣቂዎቹ የከፋ ጉዳት እንዳይደርስ ከክልሉና ከፌዴራሉ መንግስት ድጋፍ እየጠየቁ እንደሆነ አመልክተዋል። የታጣቂዎቹ አባላት በነዋሪዎቹና በአካባቢው ባለስልጣናት የቀረበባቸውን ቅሬታ አስተባብለዋል። ፀሐይ ዳምጠው ዝርዝር አላት።
ስማቸውን እንዳንጠቅስ የጠየቁን የወረዳው ነዋሪዎች ቀደም ሲል የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራውና መንግስት ኦነግ ሸኔ የሚለው ታጣቂ ከአካባቢው ሰዎችን እያገተ ገንዘብ ይጠይቅ እንደነበር አውስተዋል። በቅርቡ ደግሞ የፋኖ ታጣቂዎች በአካባቢው ተመሳሳይ እገታ እየፈጸሙ እንደሆነና ከቦታ ወደ ቦታ ለመንቀሳቀስ እንዳልቻሉ ነዋሪዎች ተናግረዋል።
ቅርብ ጊዜ ላይ ከሶስት ቀን በፊት ከፊቼ ከአዲስ አበባ ጭነው ወደ ወረዳው ሲመጡ የነበሩ የጭነት ተሽከርካሪዎች ላይ የተወሰኑ ሰዎችን አግተው ነበረ። ከነዛ ሰዎች በተለይ ሹፌሮች እና ተሳፋሪዎች ነበሩ። ከነሱ ውስጥ ሶስት ሰዎችን አስቀርተው ገንዘብ ከፍለው እንደወጡ ነው። በዚህ በአማራ ክልል በመራቤቴ ጉዞ ነበረ። በዛ በኩልም ሰዎች ይታገቱ ነበር ማለት ነው። አሁን ቅርብ ጊዜ ሁለት መኪናዎች ታግተዋል። አይሱዙ መኪና 50 ኩንታል ጭነው ሲሄዱ ቀጥታ ታግተው ሹፌሮችም ተወስደው እህሉም ተራግፎ መኪኖቹም እስካሁን ድረስ ፋኖች እየተጠቀሙበት ያለበት ሁኔታ ነው ያለው። ከሱ በተጨማሪ ደግሞ አሁን ቅርብ መኪና ጭኖ ሲመጣ ታግቶ 300,000 ብር ከፍሎ ነው መኪናውም የተለቀቀው ማለት ነው።
የደራ ፊቼ አዲስ አበባ ዋና መንገድ በጸጥታው ችግር ምክንያት ከተዘጋ 2 እንዳለፈው የተናገሩት እኚሁ አስተያየት ሰጪ መንገደኞች በአማራ ክልል የመራቤቴን መንገድ ሲጠቀሙ እንደነበር ተናግረዋል። ሰሞኑን በክልሉ በደረሰው ግጭት ምክንያት ይህ መንገድ መዘጋቱን ነዋሪው አክለው መንግስት አፋጣኝ ምላሽ እንዲሰጣቸውም ጠይቀዋል። ሌላው የደራ ወረዳ ነዋሪ መሆናቸውን በስልክ የገለጹልን አስተያየት ሰጪ
ሰዎች ናቸው የሚባሉት መንገድ ላይ መኪና እያገቱ ብር እያስከፈሉ መንገዱ በዛ ስራም ተቋረጠ። በመራቤቴ ዙረን ነው እዛ ስንሄድ የነበረው። ያ ከደራ ወደ መራቤቴ የሚሄዱ ሰዎች መንገድ ላይ እየታገቱ ለምሳሌ አንድ በሽር ኑግ የሚባል ቤተሰቦቹ ሱልጣን ነበሩ። እነሱ ጋር ለመሄድ ስል መንገድ ላይ ታግቶ 2,000,000 ብር ከፍሎ ህይወቱም አልፎ ሬሱ ተገኝቶ ሀገሩ ተመልሶ ለመቅረብ ይቻለው። ስለዚህ ከሁለቱም አንግል እኛ ተጎጂ ነን። እዚህ ያለው ማህበረሰብ እናቶቻችን ሪፌር ተብሎ ሆስፒታል መድረስ አልቻሉም። እዚህ በወሊድ ምክንያት መንገድ ላይ እየሞቱ ነው። አደጋ የደረሰበት ሁሉ ሆስፒታል ለመድረስ በሁለቱም አቅጣጫ ስለተዘጋጋብን እኛ ከፍተኛ ችግር ላይ ያለን፣ መንግስትም ይህን ሰምቶ አፋጣኝ መፍትሄ እንድሰጠን ነው የምጠይቀው።
የኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የመንግስት ኮሚኒኬሽን ኃላፊ አቶ ከማል ሰይድ በነዋሪዎቹ የቀረበውን ቅሬታ አጠናክረዋል።
በእኛ ወረዳ በሁለቱ ጽንፈኞች ማለትም በፋኖና በሸኔ ታጣቂዎች የወረዳው ነዋሪ እየታገተ ገንዘብ እየተጠየቀ ነው። ሰሞኑን የደራ ወረዳ ተወላጅ የሆኑ 5 ሰዎች በኦነግ ሸኔ ታጣቂዎች ሂደቡ አቦቴ ወረዳ ላይ ታግተው እያንዳንዳቸው 300,000 ብር ከፍለው ባለፈው ሐሙስ ተለቀዋል። በተመሳሳይ ባለፈው ቅዳሜ ከደራ ጤፍ ጭነው ወደ አዲስ አበባ በመጓዝ ላይ የነበሩ 2 አይሱዙ የጭነት መኪናዎች መራቤቴ ላይ በፋኖ ታጣቂዎች ታግተው እህሉን አውርደው መኪናውንና ሹፌሮቹን ይዘዋቸው ሄደዋል። ከዛ በኋላ ባለፈው እሁድ ከአዲስ አበባ ሸቀጥ ጭኖ ወደ ደራ ሲመጣ የነበረን የጭነት መኪና መራቤቴ ላይ የፋኖ ታጣቂዎች አግተው ሹፌሩን 300,000 ብር ተቀብለው ለቀቁት። እንዲሁም በዚህ 2 ሳምንት ውስጥ ሬማ በተባለ ከተማ ላይ 2 ሰዎች በፋኖ ታጣቂዎች ተገድለዋል። ብለዋል።
በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎች በተመሳሳይ ጉዳይ የቀረበባቸውን ውንጀላ በተመለከተ ከአሜሪካ ድምጽ ተጠይቀው በሰላማዊ ሰዎች ጥቃት እንዳላደረሱ ተናግረዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ታጣቂዎቻቸው በሰላማዊ ሰዎች ላይ ጥቃት እንደማያደርሱ ገልጸው አስተባብለዋል። ለአሜሪካ ድምጽ ሀይ ዳምጠው ከአዲስ አበባ።
ክብራትና ክብራን አሁን ስቱዲዮ ከገባን የደረሰን ዜና አለ። ሩሲያ ውስጥ ከዋና ከተማዋ ከሞስኮ ወደ ሴንት ፒተርስበርግ ከተማ በመብረር ላይ የነበረ የንግድ ጀት ተከስክሶ 10 ተሳፋሪዎች መሞታቸውን የአገሪቱ ባለሥልጣን አስታወቁ። የሩሲያው የቅጥር ተዋጊዎች ኩባንያ የቫግነር አዛዡ ኢቭጌኒ ፕሪጎዥን በአውሮፕላኑ ተሳፋሪዎች ስም ዝርዝር ውስጥ እንዳሉበት ባለሥልጣናቱ ተናግረዋል። ሆኖም በረራው ላይ የተሳፍረው ይሁን አይሁን ለጊዜው የታወቀ ነገር የለም። ያልተረጋገጡ ዘገባዎች እንዳሉት አውሮፕላኑ የግል ወታደራዊ ኩባንያው የቫግነር መስራች የሆኑት የኤቭጌኒ ፕሪጎዥን ንብረት ነው። የሩሲያው የሲቪል አቪዬሽን ተቆጣጣሪ ተቋም የፕሪጎዥን ስም በተከሰከሰው ጀት የተሳፋሪዎች ዝርዝር ውስጥ ተመዝግበዋል። ይሁን እንጂ ተሳፍረው ይሁን አይሁን ለጊዜው አልታወቀም ብሏል። አውሮፕላኑ ውስጥ 3 አብራሪዎችና 7 መንገደኞች እንደነበሩ የሩሲያ መንግስት የዜና አገልግሎት ታስ የአጣዳፊ ጉዳዮች ባለሥልጣናትን ጠቅሶ ዘግቧል። ከሞስኮ በስተሰሜን ከ100 ኪሎ ሜትር በላይ ርቀት ላይ በሚገኘው ትቬር የተባለው ክፍለ ግዛት የደረሰውን አደጋ እየመረመሩ መሆናቸውን የሩሲያ ባለሥልጣናት ተናግረዋል። ክብራትና ክብራን በመከታተል ላይ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአማርኛ ፕሮግራም ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ በመሸጋገር ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን በኢትዮጵያ የቴሌኮሙኒኬሽን ዘርፍን ይመለከታል። በቅርቡ ለባለ ሀብቶች ክፍት የተደረገውን የኢትዮጵያ ቴሌኮሙኒኬሽን ዘርፍ የሚቀላቀል ሁለተኛ ዓለም አቀፍ ኩባንያ ለመምረጥ ዓለም አቀፍ ጨረታ እንዳወጣ የኢትዮጵያ ኮሙኒኬሽን ባለሥልጣን አስታወቀ። የቴሌኮም ኩባንያዎቹን ለመቆጣጠር ባለሥልጣን መስሪያ ቤቱ የቁጥጥር ማዕቀፍና የአገልግሎት ጥራት ደረጃ መመሪያ እያዘጋጀ እንደሚገኝ የመስሪያ ቤቱ ዋና ዲሬክተር አቶ ሚሊዮን ኃይለ ሚካኤል ለአሜሪካ ድምፅ ተናግረዋል። የአገልግሎት ጥራት መጓደል ሲያጋጥም ደንበኞች ቅሬታቸውን ለባለሥልጣን መስሪያ ቤቱ የሚያቀርቡበት አሰራር እንድትዘረጋም አስታውቀዋል። የኩባንያዎቹ አገልግሎት ትርፍ በሚያስገኙ አካባቢዎች ብቻ እንዳይታጠር የሚቆጣጠር ጠንካራ ስርዓት እንደተበጀም ዋና ዲሬክተሩ ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል።
ለረጅም ጊዜ በመንግስት ይዞታነት የቆየውን የቴሌኮሙኒኬሽን አገልግሎት ለግሉ ዘርፍ ክፍት መደረጉን ተከትሎ የዛሬ ዓመት አገልግሎት መስጠት ከጀመረው የኬንያው የቴሌኮሙኒኬሽን ኩባንያ ሳፋሪኮም በኋላ ተጨማሪ ዓለም አቀፍ ኩባንያ ለማስገባት ሂደት መጀመሩን የኢትዮጵያ ኮሙኒኬሽን ባለሥልጣን ምክትል ዋና ዲሬክተር አቶ ሚሊዮን ኃይለ ሚካኤል በተለይም ከአሜሪካ ድምፅ ጋር በነበራቸው ቆይታ ተናግረዋል። ለዚህም ጨረታ መውጣቱንና ፍላጎት ያላቸው ዓለም አቀፍ ኩባንያዎች የጨረታ ሰነድ እየወሰዱ እንዳሉም ኃላፊው ገልጿል።
መንግስት የቴሌኮም ሴክተሩን ለገበያ ክፍት ሲያደርግ 2 ተጨማሪ ኦፕሬተሮች በ10 ዓመት ውስጥ እንዲገቡ አቅጣጫ አስቀምጦ ነበር። ከዚህ በፊት በተደረገው ሂደት ሳፋሪኮም ገብቷል። አንደኛው ኦፕሬተር ይቀር ነበር። ያንን መሰረት በማድረግ 3ኛው ኦፕሬተር ወደ ገበያ እንዲገባ ያው አቅጣጫ ተሰጥቶን እዛ ላይ እየሰራን ነው የምንገኘው። በዚህ መሰረት ፍላጎት ያላቸው ኦፕሬተሮች ጋር የተለያዩ ኢንጌጅመንቶች ነበሩ ማለት ነው፣ በሀገር ውስጥም ከሀገር ውጭም። አሁን ቅርብ ጊዜ ደግሞ የመመዘኛ ፕሮፖዛል ተዘጋጅቶ ቴክኒካል ኳሊፊኬሽንም ፋይናንሻል ኳሊፊኬሽንም እዛ ውስጥ ተካቷል። ፍላጎት ያላቸው ማንኛውም ኦፕሬተሮች ያንን ሰነድ መውሰድ ይችላሉ። በዚህ ጊዜ ውስጥ ያው ጨረታው ሰነድ በነፃ ነው እየሰጠን ያለ ነው። አቅም ያላቸው ሊሳተፉ የሚችሉ የቴሌኮም ኦፕሬተሮችን የምንለይበት እና ለቀጣዩ ስቴጅ ኢንቫይት የምናደርግበት ሂደት ነው።
ከአፍሪካ ግዙፍ ምጣኔ ሀብቶች አንዷ እንደሆነች በሚነገርላት ኢትዮጵያ አገልግሎቱን ለማሳደግ እየተንቀሳቀሰ ያለው የኬንያው የቴሌኮሙኒኬሽን ኩባንያ ሳፋሪኮም ኢትዮጵያ ውስጥ ስራውን ለመጀመር ከፍተኛ ንዋይ እንዳፈሰሰ ገልጿል። ይህም ከፍተኛ ጫና እንዳሳደረበት የሚነገርለት ሳፋሪኮም ካለፈው ታህሳስ 22 እስከ መጋቢት 22 በነበሩት 3 ወራት ውስጥ የነበረው ገቢ በአንድ አምስተኛ ቀንሶ እንደነበር ባለፈው ሳምንት የወጣው የሮይተርስ ዘገባ አመልክቷል። የባለስልጣን መስሪያ ቤቱ አቶ ሚሊዮን በበኩላቸው ሳፋሪኮም የኢትዮጵያን ገበያ የተቀላቀለው በቅርቡ መሆኑን ገልጸው አመት ባልሞላው ጊዜ ውስጥም የአገልግሎት ሽፋኑን ከ25% በላይ ማድረስ መቻሉን ጠቅሰዋል። ሳፋሪኮም አገልግሎት እየሰጠ ጎን ለጎን ደግሞ የመሰረተ ልማት ዝርጋታ ያከናውናል ያሉት ኃላፊው እስካሁን ድረስ ከ1500 በላይ የኔትወርክ መቀበያ ምሰሶዎችን መትከል እንደቻለ ጠቅሷል። አሁን አገልግሎት በመስጠት ላይ የሚገኘውንም ሆነ ወደፊት የሚመጣውን ኩባንያ የአገልግሎት ጥራት ደረጃና የውድድር ሁኔታን ለመቆጣጠር የሚያስችል ማዕቀፍ እየተዘጋጀ እንደሚገኝም ተናግረዋል።
አሁን ኦልሞስት የጸደቁ ወደ 13-14 አካባቢ የሚደርሱ ዳይሬክቲቮች አሉ። ቁጥር ሚናችንን የምናሳድግበት ማለት ነው። ከዛም ውጭ ያሉ ደግሞ በድራፍት ስቴጅ ላይ ያሉ የተለያዩ ዳይሬክቲቮች አሉ። ለምሳሌ ከጥራት ጋር በተያያዘ ጥራት ቁጥጥር መመሪያዎች አሉ። በእነዛ ቁጥጥር መመሪያዎች መሰረት አንድ ኦፕሬተር አገልግሎት የሚሰጥበትን ሁኔታና መልክ እናስቀምጣለን። እያንዳንዱ ቴሌኮሙኒኬሽን ግንኙነት ምን ያህል የጥራት ደረጃ ሊኖረው ይገባል? አንድ ሰው አንድን ሰው ደውሎ ማግኘት የሚችልበት ደረጃ ምንድን ነው? ሁለተኛ የኢንተርኔት ፍጥነት ኳሊቲን በተመለከተ በግልጽ የተለዩ ሪኳየርመንቶች አሉ። ያንን ደግሞ ኖርማሊ ይሄ ስታንዳርድ ነው። ስታንዳርድ በዳይሬክቲቭ መልክ ያለ ስታንዳርድም የተካተተበት ነው።
ዘርፉ ለግል ባለ ሀብቶች መከፈቱን ተከትሎ አገልግሎት ሰጪዎች ትርፍ ወደማያስገኙ አካባቢዎች አይሄዱም የሚል ስጋት እንደሚሰማ የጠቀሱት ምክትል ዋና ዲሬክተሩ ይህ እንዳይሆን በስምምነት ሰነዶች ላይ የተቀመጡ ግዴታዎች እንዳሉ አመልክተዋል።
አንድ ቴሌኮም ኦፕሬተር ፈቃድ ወስዶ ወደ ሀገር ውስጥ በሚገባበት ጊዜ ባለስልጣኑ ኮሚትመንቶች ያስገባል። እነዚህ ኮሚትመንቶች ከተማ ውስጥ ምን ያህል ሽፋን ሊኖረው ይገባል፣ ኢቨን ሩለር ኤሪያ ላይ ምን አይነት ሽፋን ሊኖረው ይገባል የሚለው ግዴታ በግልጽ ተቀምጧል ማለት ነው። አንድ ኦፕሬተር የሚፈልገው ወይም ደግሞ ትርፍ ያስገኝልኛል ብሎ ብቻ በሚያስብበት ኤሪያ ላይ መስራት መብት የለውም። ስምምነታችንም ተርምስ ኤንድ ኮንዲሽኖች አሉ። እነዚያ ተርምስ ኤንድ ኮንዲሽኖች በግልጽ እንደሚያስቀምጡት ትርፋማ ያልሆኑ ወይም ሩለር ኤሪያዎች በምን አይነት ሁኔታ ከቨር እንደሚደረጉ፣ እንዴት ከቨር እንደሚደረጉ፣ መቼ ከቨር እንደሚደረጉ በግልጽ ስምምነት ላይ ተቀምጧል።
የቴሌኮም ኩባንያዎቹ በማይደርሱባቸው አካባቢዎች ባለስልጣን መስሪያ ቤቱ የመሰረተ ልማት ዝርጋታ እንደሚያከናውንና ወጪውን ግን አገልግሎት ሰጪዎቹ እንደሚሸፍኑ ኃላፊው ጠቅሰዋል።
ዩኒቨርሳል ሰርቪስ ፈንድ የምንለው የተቋቋመ ፈንድ አለ። በዚህ ፈንድ አማካኝነት ያው ኦፕሬተሮች ራሳቸው ከሚያገኙት ገቢ ላይ የተወሰነ ፐርሰንት ለዚህ ፈንድ ይሰጣሉ። ያንን ፈንድ ደግሞ በመጠቀም በጣም ሪሞት የሆኑ ትርፋማ ሊሆኑ የማይችሉበት አካባቢዎች ላይ ከዚህ ፈንድ በመውሰድ መሰረተ ልማቱ እንዲስፋፋ እናደርጋለን ማለት ነው።
የኢትዮጵያ ኮሚኒኬሽን ባለስልጣን አለመግባባቶችና ቅሬታዎች የሚፈቱበት አሰራርም መዘርጋቱን የተናገሩት ምክትል ዋና ዲሬክተሩ ደንበኞች ከቴሌኮም አገልግሎት ጋር የተያያዙ ቅሬታዎች ካሏቸው ለባለስልጣን መስሪያ ቤቱ ማቅረብ ይችላሉ ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቀጣዩ ዘገባ ወደ ሱዳንና ቻድ ይወስደናል። ጦርነትን ሽሽት ሱዳንን ለቀው የወጡ ሕጻናት በተመጣጠነ ምግብ እጦት በመሰቃየት ላይ መሆናቸውን የአሶሴትድ ፕሬስ ዘገባ አመልክቷል። በአንድ የቻድ ከተማ ውስጥ በሚገኝ የመስክ ሆስፒታል የታመሙ ልጆቻቸውን ይዘው የተሰባሰቡ ወላጆችን ሁኔታ የሚያስቃኘው ዘገባ እንደሚከተለው ይቀርባል። አድሬ በተሰኘችው የቻድ ከተማ ውስጥ በሚገኝ የስደተኞች መጠለያ ባለ የመስክ ሆስፒታል በደርዘን የሚቆጠሩ እናቶች የታመሙ ልጆቻቸውን ይዘው ተራ በመጠበቅ ላይ ናቸው። አማን ሙስ ሀገሯን ጥላ ወደ ቻድ የተሻገረችው ባለፈው ሰኔ ነበር።
በምዕራብ ሱዳን ከሚገኝ አልጁናይና ከተማ በሰኔ 20 ቀን ነው የመጣሁት። አሞኝ ነበር። ነፍሰ ጡርም ነኝ። ልጄም ታማ ነበር። ለሁለት ወራት ተቅማጥና ትውከት ሲያሰቃያት ነበር። ሌላው ልጅ ደግሞ አይኑን ታሟል።
በካምፑ የሚገኙ የጤና ሰራተኞች የመድኃኒት እጥረት ስለገጠማቸው አስቸኳይ እርዳታ እንዲደረግ ጥሪ ያደርጋሉ። ሐሺም ሙሳ በበጎ ፈቃደኝነት የሚሰሩ ሐኪም ናቸው።
ወፊላ يعني المشاكل بتاعت اللجوء والكلام الكثير ده خلت
የስደተኞችን ሁኔታ በተመለከተ እናቶች ልጆቻቸውን መመገብ አልቻሉም። በመሆኑም የተመጣጠነ ምግብ እጦት ችግር ያለባቸው በርካታ ናቸው። የተመጣጠነ ምግብ እጦት ችግር መቅረፍ አለብን። ምክንያቱም ሌሎች የጤና ችግሮች እንዳይከሰቱ ይረዳል። ከዚህ በተጨማሪ ለማንኛውም በተመጣጠነ ምግብ እጦት ለሚሰቃይ ህፃን መድኃኒት መስጠት አለብን። ነገር ግን እዚህ መድኃኒት የለንም።
ጦርነቱ ከፈነዳ ጀምሮ በሱዳን 500 የሚሆኑ ህፃናት በረሃብ መሞታቸውን የተመድ የህፃናት አድን ድርጅት ዩኒሴፍ አስታውቋል። ይህም ሁለት ደርዘን የሚሆኑና በካርቱም በሚገኝ ወላጆቻቸውን ያጡ ህፃናት ማሳደጊያ ውስጥ ህይወታቸውን ያጡትን ይጨምራል። ድርጅቱ እንደሚለው 57 የሚሆኑ መመገቢያ ጣቢያዎችን እንዲዘጋ ከተገደደ በኋላ ቢያንስ 31,000 ህፃናት ለተመጣጠነ ምግብና ተያያዥ በሽታዎች ህክምና አያገኙም። ሶሊማን አህመድ ማሃዲ በካምፑ የህክምና ሰራተኛ ናቸው።
استقبلنا حالات كثيره حالات بتال سوء التغذيه
በርካታ የውሃ በሽታና የተመጣጠነ ምግብ እጦት ያለባቸው ልጆች ይመጣሉ። የተመጣጠነ ምግብ እጦት ምልክት ያለባቸው ህፃናት ተገቢውን ህክምና እንዲያገኙ በአቅራቢያ ወደሚገኝ የህክምና ማዕከል ሪፖርት እናደርጋለን።
የተመድ ስደተኞች ወኪሉ IOM እንደሚለው ጦርነቱ ባለፈው ሚያዝያ ከጀመረ አንስቶ 414,000 ሱዳናውያን ወደ ቻድ ሸሽተዋል። በቅርቡ ደግሞ በዳርፉር ግጭቱ በመፋፋሙ ከፍተኛ ቁጥር ያላቸው ሱዳናውያን ቻድ ገብተዋል። 3.4 ሚሊዮን ሱዳናውያን ቤታቸውን ጥለው ተፈናቅለዋል። 1 ሚሊዮን የሚሆኑት ወደ ጎረቤት ሀገራት ተሻግረዋል። ክብራትና ክብራን ቀጣዩና የመጨረሻው ዘገባችን ደግሞ የዓለም አትሌቲክስ ውድድርን ይመለከታል። በሃንጋሪ ቡዳፔስት በቀጠለው የዓለም አትሌቲክስ ቻምፒዮንሺፕ በሴቶች 1500 ሜትር ውድድር ኬንያዊቷ ተወዳዳሪ ፌዝ ኪፒዮጊን ቀዳሚ በመሆን የወርቅ ሜዳሊያ ተሸላሚ ሆናለች። ኢትዮጵያዊቷ ድርቤ ወልተጂ የብር ሜዳሊያ፣ የኔዘርላንድስ ዜግነት ያላት ሲፋን ሐሰን ደግሞ የነሐስ ሜዳሊያ አሸናፊ ሆነዋል። ባልደረባችን ኤቢሳ ነገሰ የብር ሜዳሊያ አሸናፊ ከሆኑት አትሌቶችና አሰልጣኞቻቸው ጋር አጭር ቆይታ አድርጓል።
አትሌት ደርቤ ወልተጂ ዛሬ በ1500 ሜትር በቡዳፔስት ብር በማግኘት ለኢትዮጵያ ሁለተኛ ሜዳሊያ አስገኝተሻል። እስቲ ስለ ውድድሩ ንገሪኝ፣ ምን ተሰማሽ? መጀመሪያ
በጣም ደስ ብሎኛል። ውድድሩ አሪፍ ነበር።
እንዴት ነበር ፉክክሩ? ከፌዝ ጋር እንደዚሁም ከስቲፋን ጋር የነበረ ፉክክር እንዴት አየሽው?
ፉክክሩ አሪፍ ነበር። በጣም ጎበዞች አትሌቶች ጋር እንደዚህ ደረጃ ውስጥ መግባቴ በጣም ደስ ብሎኛል።
ወደፊትስ ምን አስበሻል?
ወደፊት ከዚህ በላይ ሰርቼ ለሀገር ወርቅ መምጣት ስንፈልግ እግዚአብሔር ከረዳኝ ይሳካል ብዬ ማለት ተስፋ አለ።
አሰልጣኝ ኢሳ ሽቦ የድርቤ አሰልጣኝ ነ በቡዳፔስት ድርቤ ብር በማስገኘት ኢትዮጵያን ማደለ ቁጥር ከፍ አድርጓለች። እንዴት አያት ዛሬ በውድድሩ ያገኘችው ነጥብና ፉክሩ እንዴት አየው?
አበሰግደዋለሁ። በጣም አሪፍ ነው ፉክሩ። እንዳየው ኤቦ ከታላላቅ አትሌቶች ከባለ ሪከርዶች ኦሊምፒክ ደብል ዊነሮች እና ታላላቅ አትሌቶች ከነሲፈን ከነ ኬንያታ ጋር የተወዳደረችው እቺ ልጅ ብር ነው ያመጣችው። ለእኔ ደግሞ እንደ ብር ሰው እንደ ወርቅ ነው የማየው። ይሄው አንደኛ እቺ ልጅ ልምድ የላትም፣ ታዳጊ ልጅ ናት። ገና እድሜዋም የመጀመር ሁለተኛ ዓለም ዋንጫ ብትካፈልም እና ለእሷ ይሄ ትልቅ ውጤት ነው። በጣም ደስተኛ ነኝ። በጣም ተደስቻለሁ።
የወደፊት እቅድ እንዴት ነው?
እግዚአብሔር ከረዳን ቀጣይ አሁንም ከስምንት ወር በኋላ ኦሎምፒክ አለ፣ ፓሪስ ኦሎምፒክ አለ። ስለዚህ ከዛሬ ነው ጀምሮ ወታደርና ስፖርተኛ አይተኛም። አሁኑኑ ከዛሬ ጀምሮ ነው ዝግጅታችን፣ እንደገባ ነው እንቀጥላለን። አንድ ከፊት ለፊታችን ዳይመንድ ሊጎችም አሉ፣ ትልቅ ውድድሮችም አሉ። ስለዚህ ምንም ማረፍ የለም ነው ምልቤ።
አትሌት ለሜቻ ግርማ በቡዳፔስት ዓለም አትሌቲክስ ሻምፒዮና በመሰናክል 3000 መሰናክል ሁለተኛ በመውጣት ለኢትዮጵያ ብር አስገኝተሃል። ከዚህ ፊትም ብር ማስገኘት የሚታወቅ ነው። እስቲ ስለ ሁኔታው ነገረን። ምን ተሰማ መጀመሪያ ሩጫውን እንዴት አገኘው?
መጀመሪያ
አመሰግናለሁ። ሩጫ ልክ እንደጠበቁት አይደለም። ልክ እንደጠበቁት የወርድ ባለ ሪካርድ እንደሆንኩት ወርቅ ነው ጠበቁት። ልክ እንደዛም ግን ወርቅ ማጣት ብዙም አላስከፋኝ። ቀጥሎም ያለ ነገር ነው፣ በጣም ጥሩ ነው። ግን ወርቄ ነው በውስጤ የተመኘው። ልክ እንደዛም ማጣት ምንም አያስከፈኝ። ለሀገሩ ሜዳሊያ በመምጣት በጣም ደስተኛ ነው።
ከአልባ ከሌ ጋር የነበራችሁ ፉክክር በጣም ወሳኝና በጣም አጓጊ ነበርና እንዴት አየሁ? ሁለቱም በአጠቃላይ ፉክክራችሁ እንዴት ነበረ? ስለ አየሩ ሁኔታ እንዴት ተቋቋመ? ሞቃታማ ስለነበረ ማለት ነው።
ከአብረካሪ ጋር ወደ ፉክክር ያደረገን አንድ ትንሽ ሙቀት አለው እና ሁለተኛ ደግሞ የአየሩ ወጣ ገባ ያለን እንደዛ ነበር። ልክ ውድድሩ በጣም ቆንጆ ነበር እና በዛ አቋቋም እኔም ልክ ሙቀቱ እኛ ሀገሮች ሙቀቱ ቦታ ሰርተን እናቀው። ልክ እንደዛም ደግሞ ወርቅ በማጣት ምንም ብዙም አላስከፈኝም ለማለት ነው።
እንደሚታወቀው ሌላ ፊልድም ለመሮጥ ማለት በተለያዩ ርቀቶች ለመሮጥ እቅድ እንዳለ ሰምተናል። እና እንግዲህ በኋላ በምን አይነት ውድድር ላይ እንጠብቅ? ኦሎምፒኮችስ ላይ እንደውም ከሚመጡ ዓለም ሻምፒዮናች ላይ ምን አይነት ፊልዶች ላይ ልትሳተፍ ትችላለህ?
እንዴ ኦሎምፒክ ላይ መሳተፍ የሚለው በሁለት ነገር ነው። እሱም በጥሩ ሁኔታ በጥሩ ትሬኒንግ በደንብ ትሬኒንግ አድርጌ በሁለት ፊልድ መሳተፍ ፈልጋለሁ። ልክ እንደተሳተፍኩት ጥሩ ውጤት ፈልጋለሁ። መሳተፍ ብቻ ሳይሆን ምርጥ ውጤት ይፈልጋለሁ። በዛ ምክንያት ደግሞ ውጤት የማያደርገው ነገር ስራ ነው። ስራ በደንብ ስራ ነው። ለዚህ ሁለት ፊልድ ላይ ስኬት የማደርግ ስራ ሰርቻ ለቀጣይ ቶኪዮ ላይ ለቀጣይ ፓሪስ የሚካሄደው ላይ እዘጋጃለሁ ብዬ አስባለሁ።
ለየትኛዎቹ ብቃት ነው?
አንድ እስካሁን አልወሰንኩም። ከጊዜ ጋር የሚወስን ነገር እና ከትሬኒንግ ሰርቼ የሮጥኩት ውድድሮች ላይ የሚወስን ነገር ይሆናል። ከዚህ ውስጥ ሁለቱ 5000 እና 10000 ላይ አንዱ መርጬ ከስቴፕልቼስ ጋር ሁለት የሚሆን ይሆናል ብዬ ነው የማስበው።
አሰልጣኝ ፍቃዱ ግርማ እንደሚታወቀው የአትሌት ለሜቻ ግርማ አሰልጣኝ እንደዚህም ደግሞ ወንድም ነህ። በመጀመሪያ በቡዳፔስት በ3000 መሰናክል በገኘው ድል እንኳን ደስ ያለህ እላለሁ። ትናንት በተካሄደው ውድድር ለመቻ ብር አግኝቷል፣ ሀገሩ መዳሊያ አስገኝቷል። እና እንዴት አየው ውለት በአጠቃላይ እንዴት እንደጠበቅከው እና ትሬኒንጋችሁ ጋር ተገናኝተዋል? ጠበቃችሁ አግኝታችኋል?
ትላንት የነበረው ፉክክርና እኛ ስንጠብቅ የነበረ ነገር እንደፈለግነው እንደጠበቅነው አልነበረ። እኛ የጠበቅነው ሌላ ነው። ያው ውድድር ላይ ደግሞ ያጋጥማል። አንዳንድ ይፈለጉ ያቀድኩ ነገር ላይመጣም ይችላል። እሱም ለምክንያት ሊሆን ይችላል። ምክንያት ሲኖር ነው የሆነ ነገር እንደጠበቅ የማይሆነው። ምክንያቱ ደግሞ እኛ ለበውጤቱ ደስ ብለናል። አሪፍ ነው። ለምብር ትልቅ ነገር ነው። እንደ ዓለም ስለሆነ ዓለም ቻምፒዮን ነው። ዓለም ቻምፒዮን ደግሞ የተለያየ ነገር ነው የሚመጣ እና ግልና የሀገር ውድድር የድል ጉዳይ አለ። በቃ ታክቲክም አለ፣ ብዙ ነገር አለ። እሱን ይዞ ነው ያው እኛም ደግሞ ትሬኒንግ ያደረግነው። ከትሬኒንግ ጋር ደግሞ ማች አልገኝ ስናይ ትሬኒንግ በጣም ትሬኒንግ ሰርተናል። ሁሉም ነገር አሪፍ ነበር፣ ጥሩ ነበር ትሬኒንግ ላይ። ግን ውድድር ላይ ያው እንደፈለግነው እንደጠበቅነው ባይመጣም አሪፍ ነው። ያው ኖርማል ነው፣ ችግር የለም።
ለሜቻ ግርማ በተለያየ ርቀቶች ለመሮጥ እቅድ አለው እና ያው እንዳሰልጣኙ አንተ ምን እያደረጋችሁ ነው ያላችሁት? ምንድን ነው በአጭር ጊዜ ውስጥ ወይ በረጅም ጊዜ ውስጥ የሆነ ቦታ እንደርሳለን ብላችሁ ያሰባችሁ ሳቀራለ?
ኦኬ፣ እኛ አሁን ስቴፕልቼስ እንዳለ ሆኖ በሌላም ያው ችግር የለም። በሌላም ያው ጥሩ ውጤት እየመጣ ነው። ውጭ ማለት ነው በስቴፕል ውስጥ ውጭ። አሁን ወደፊት ደግሞ ሌላም ያው የሆነ እርቀት ይዘብ ምንም ሁሉም እርቀት ላይ አሁን ብቃት አለ ሰው ከሺ አምስት እስከ አስር ሺህ ችግር የለም። አገር በኩል ውጤት መምጣት የሚችል ሰው ነው። መሰናክል ብቻ ይዘን መሰናክል ብቻ እንደዚህ እንደዚህ ማለት አይደለም። ሌላ ተጨማሪ ፈልገን እዛ ላይ ሰርተን ውጤት በቂ ውጤት እናመጣለን ብለን ነው እየሰራን ያለ እና ያው ታርጌታችንም እሱ ነው ወደፊት።
ክብራትና ክብራን የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ሲያቀናብርልን ያመሸው ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ነኝ። አብራችሁን ስላመሻችሁ እናመሰግናለን። ነገ ምሽት በተመሳሳይ ሰዓት እንገናኝ። ሰላም፣ ደህና እደሩ። Thank you.